የምስራች ድምጽ ነው።
ተስፋ ለሴቶች ይህ በምስራች ድምጽ መገናኛ ዘዴዎች ተዘጋጅቶ የሚቀርብላችሁ ሳምንታዊ ፕሮግራም ነው። የዚህ ፕሮግራም ዓላማ ለሴቶች ችግራቸውን በማስገንዘብ ለችግራቸው መፍትሄ ለመጠቆምና በመንፈሳዊ ህይወታቸው እንዲበረቱ ለማስተማርና አብሮ በመጸለይ ለውጥ እንዲያመጡ ለመርዳት ነው። ተስፋ ለሴቶች ሰላም ጤና ይስጥልኝ የተወደዳችሁ የተስፋ ለሴቶች የሬዲዮ ፕሮግራም ተከታታዮች እንደምን አመሽታችኋል? የጌታ ጸጋና ሰላም ይብዛላችሁ ይያልን የዛሬውን ፕሮግራማችንን እንጀምራለን። በዛሬው ፕሮግራም 3 ዋና ዋና ተግባራት ህፃናትን አስመልክቶ እናያለን። የመጀመሪያው ካድጋ የነጻ የመጫወቻ ስፍራዎች ሲሆን ሁለተኛው ታውን ወይም አቁም ማለትን ማሰልጠንን ይመለከታል። ሶስተኛው ደግሞ ግልጽ መመሪያዎችን ለልጆች መስጠት ነው። በትምህርት ለነፍሳችን ደግሞ ስለ ሀብታሙ ሰውዬ ታሪክ ከመጽሐፍ ቅዱስ እናያለን። የህይወታችን ፍጻሜ መልካምነት የእግዚአብሔርን መንገድ መከተል እንጂ በገንዘብ ብዛት አለመሆኑን እናያለን። ፕሮግራሙን አዘጋጅቼ በማቅረብ እኔ አስራት ፈይሳና በቴክኒኩ አለማየሁ ዳዊት እስከ ፍጻሜ አብረናችሁ ነን። እናንተም እስከ ፍጻሜ ቆይታችሁ ፕሮግራሙን እንድትከታተሉ እንጋብዛችኋለን። በቅድሚያ እግዚአብሔር ጊዜውን እንዲባርክልን አብረን እንጸልይ። እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግናለን። ስለዚህ ቀን ስምህ ለዘላለም የተባረከ ይሁን። እያንዳንዳችንን ስለረዳህን እስከዛሬ ስለተሸከምከን በጌታ በኢየሱስ ስም እናመሰግናለን። አሁንም ይሄንን የ30 ደቂቃ ቆይታችንን ባርክልን፣ አስተምረን፣ ምከረን። ስለ ሁሉ ተመስገን። በጌታ በኢየሱስ ስም አሜን። ስሜ አልማዝ ይባላል። የአንድ አመት ከስድስት ወር የሚሆን ህፃን ልጅ አለኝ። አንድ ቀን ምሳ እየሰራው እርስ ወለሉ ላይ አጠገቤ ነበር። እዚያው ቤት ውስጥ እየተንተባተበ እያወራ ይጫወት ነበር። ከጥቂት ደቂቃዎች በኋላ ግን ድምፁ ጠፋብኝ። ዝምታው አስደነገጠኝና ወደ ሳሎኑ ወጣው። ሳየው እንዴት ክው እንዳልኩ አትጠይቁኝ። ልጄ በጠረጴዛው ላይ ወጥቶ ቆሟል። እህቴ ሆይ፣ መቼስ ልጅ የወለደና ያሳደገ ሁሉም በተመሳሳይ ችግር ውስጥ አልፏል። ልጆች ጸጥ ሲሉ ውስጣችን ለምንድን ነው የሚል ጥያቄ ይጠይቃል። ምክንያቱም በአብዛኛው ጸጥ ሲሉ የሆነ ያልተገባ ነገር እያደረጉ ነው። ለዚህ ነው ለህፃናት ልጆች የተመቻቸ የመጫወቻ ቦታዎች ላይ መነጋገር ያለብን። ልጆች ለምድን የሚቀስሙበት ትልቁ ቦታ የመጫወቻ ቦታቸው ነው። የትኛውም እነርሱ ሊደርሱበት የሚችሉት የሚንጠላጠሉበት ቦታ ሁሉ ደግሞ ለነርሱ የመጫወቻ ስፍራቸው ነው። ዛሬ የምናወራው ስለ 3 ዋና ዋና ዘዴዎች ነው። እነርሱም ልጆች ጤናማና ካደጋ ነጻ እንዲሆኑ የሚያደርጓቸው ናቸው። አንደኛ ጤናማ የመጫወቻ ስፍራዎች ሲሆኑ፣ ሁለተኛ ልጆችን ጤናማ በሆነ መንገድ ማስተማር ወይም ማሰልጠንና ሶስተኛው ደግሞ ግልጽ የሆኑ መመሪያዎችን ለልጆች መስጠት ናቸው። ውድ እህቴ ሆይ ስለ ልጅነት ጊዜሽ አስበሽ እንዴት ከሞትና ካደጋ እንደተረፍሽ ተገርመሽ ታውቂያለሽ? ስንት ጊዜ ነው ህይወታችን ወደ አደጋ ተቃርቦ ያመለጥ ነው? ልጆችሽስ እንደዚህ አይነት አጋጣሚ ያላቸው? አሁን ስለ እነርሱ እናውራ። ልጆችሽ በቂ የሆነ የመጫወቻ ስፍራ አላቸው? ቦታው ካደጋ ነጻ ነው? ቤትሽ ውስጥ አደጋ ቢፈጠር ልጆችሽ ሸሽተው ማምለጥ የሚችሉበት ሌላ መንገድ አለ? የልጆች የመጫወቻ ስፍራ ምቹ መሆን አለበት። ልጆች መዳህና መራመድ ሲጀምሩ ሁሉም ነገር አዲስ ስለሚሆንባቸው የመደነቅ ሁኔታን ያሳያሉ። ያላዩትን ማየት፣ ያልጨበጡትን መጨበጥ ይፈልጋሉ። ታዲያ በሚድሁበት ወቅት የሚድሁት በዚያው የልጅነት አይምሯቸው ወይም አስተሳሰባቸው ነው። ስንት አደገኛ የሆኑ ነገሮችን ነክተው መጫወት እንደሚያምራቸው መገመት እንችላለን። በቤታችን ያለ የመጽሐፍ መደርደሪያ ላይ ተንጠላጥለው መውጣት ያምራቸዋል። ነገር ግን መጽሐፉ ተንዶ ሊጎዳቸው እንደሚችል ማሰብ ግን አይችሉም። የጠረጴዛ ሹል ጠርዝ ጎንበስ ቀና ሲሉ ሊጎዳቸው እንደሚችል አያውቁም። ሌሎችም ብዙ በቤት ውስጥ ያሉ ቁሳቁሶች ልጆች ሲጫወቱ ሊጎዷቸው ይችላሉ። እንደ ጽዳት መጠበቂያ ያሉ ዕቃዎች፣ ለምሳሌ ሳሙና፣ ፈሳሽ ወይም ዱቄት ሊሆን ይችላል፣ ሊበሉ ስለሚችሉ ጎጂ ነው። ለዚህ መፍትሄው ሊደርሱበት የማይችሉበት ስፍራ ላይ ማስቀመጥ ነው። የማብሰያ ክፍል እሳት ያለበት አካባቢ እንዳይገቡ በሩን በሚገባ መዝጋት ያስፈልጋል። በገጠር አካባቢ ደግሞ አንቺ የሌለሽበት ልጅሽ ቤት ውስጥ እንዲጫወት ያለመፍቀድ ያስፈልጋል። ምክንያቱም የእሳቱ ምድጃ እዚያው ስለሆነ ነው። በአብዛኛው እኛ አገር ያሉ እናቶች ምግብ እያበሰሉ ልጆችን ይንከባከባሉና ትልቅ ጥንቃቄ ማድረግ ያስፈልጋል። ለምሳሌ ልጆች ሊጥ ውስጥ ውሃ መጨመር፣ የተዘጋጀ ምግብ መድፋት የመሳሰለውን ሊያደርጉ ይችላሉ። ለምሳሌ እኔ ልጅ አሁን 12 ዓመቱ ነው። ሕፃን እያለ እንጀራ ስጋግር እስር እያለ ሳለ ሳላስበው እንጀራውን ከምጣድ አውጥቼ ዘወር ስል እርሱ በጆግ የተቀመጠ ውሃ ሊጥ ውስጥ ጨመረው። ሊጡ በመቅጠኑ መጋገር ሳልችል የቀረውበትን ጊዜ አስታውሳለሁ። በሌላኛው ቀን ደግሞ የታመመ ሰው ለመጠየቅ ወጥ ሰርቼ ቀዝቀዝ እንዲል ክዳኑን ገርበብ አድርጌ ትቼው የነበረው ወጥ ላይ ከባልዲ ውሃ እየቀዳ በወጡ ላይ ሞልቶት ሲፈስ ጠርቶኝ እንደነበርና ከመሄድበት እንዳስቀረኝ ትዝ ይለኛል። እነዚህንና የመሳሰሉትን ጥፋቶች ያጠፋሉ። ስለዚህ በተቻለ መጠን ጉዳት እንዳይደርስባቸውም ቤቱም ላይ ጥፋት እንዳያመጡ ጥንቃቄ ማድረግ ያስፈልጋል። ለዚያ ነው የወጥ ቤት ለልጆች ካደጋ የጸዳ የመጫወቻ ስፍራ አይደለም የምንለው። ስለት ያለባቸውንና መርዛማነት ያላቸውን ነገሮች ልጆችሽ ሊደርሱበት የማይችሉበት ቦታ ላይ አድርጊያቸው። በተለይ እሳትና እሳት ቀስቃሽ ዕቃዎች ላይ ታላቅ ጥንቃቄ ማድረግ ያስፈልጋል። ውድ እህቴ ሆይ ወደ መኪና መንገድ ወይም ወደ አደገኛ ስፍራ ወላጆቹን አምልጦ የሚሮጥ ልጅ አይተሽ ታውቂያለሽ? እርግጠኛ ነኝ አጋጥሞሻል። የዚያን ጊዜ የልብሽ ምት ይጨምራል። ሊጎዳ ይችላል ብለሽ ትሰጊያለሽ። አንዲት እናት ስትናገር እንዲህ ብላለች። ትንሿ ልጄ በጣም ፈጣን ናት። ከቤታችን ፊት ለፊት የመኪና መንገድ አለ። ስለዚህ ተይ ስንላት መተውን አስተምረናታል። ከቤታችን ወደ ታች ወንዝ አለ። ስለዚህ ወደዚያ ለመሄድ ስትንደረደር ተይ ማለትን ባናስተምራት ኖሮ አደገኛ ይሆን ነበር ብላለች። ልጆች ተው ማለትን ማስተማር ወይም ማሰልጠን ያስፈልጋል። ካላሰለጠናቸው ግን የሆነ አስቸጋሪ ሁኔታ ሲመጣ በንጮህ ላይሰሙን ይችላሉ። ታዲያ እንዴት ነው የምናሰለጥናቸው የሚለው ነው ትልቁ ሊመለስ የሚገባው ጥያቄ። በመጀመሪያ ልጆቹ ንቁ የሚሆኑበትን ጊዜ መምረጥ ነው። ከዚያም ራሳቸው በራሳቸው ፍቃደኞች መሆናቸውን መረዳት ነው። ሌላው ደግሞ በአካባቢው ሐሳባቸውን ሊወስድ የሚችል ነገር ካለ ማስወገድ ያስፈልጋል። ያም እንዳሻንጉሊት ያለው ነው። ስለዚህ ሁለታችሁም በተመሳሳይ ነገር ላይ ትኩረት ማድረግ ትችላላችሁ። ትምህርቱን ስንጀምር በተግባር ማሳየትን ጀምር። ለምሳሌ ልክ እንደ ልጁ ሁኔታ የሚድህ ከሆነ እየዳህን ያልተገባ ሊነካው ያለውን ለመንካት በመሄድ ተው ተው የሚለውን በማለት ማሳየት ነው። ደጋግመን ያንን በማድረግ ማሳየት አለብን። የሚቀጥለው ደረጃ ደግሞ ወዲህ ወዲያ በመሯሯጥ ተው ወይም አቁም ማለት ነው። ከዛ እርሱም ወይም እርሷም ልክ እንደኛ ሲያደርጉና ማቆም ሲችሉ ታላቅ ደስታችንን ማሳየት፣ መሳቅ፣ መጮህ፣ ማጨብጨብ የመሳሰሉትን ማድረግ ነው። ጥቂት ደቂቃዎችን አብሮ በዚህ መልኩ ማሳለፍ፣ ከዚያ የተወሰኑ ደቂቃዎች ደግሞ እነርሱ ብቻ እንዲያደርጉት ማድረግ። ለብቻቸው ሆነው ተው ስንል ካቆሙ ልጆችን በማድነቅ ማቀፍ፣ መሳም፣ ማበረታታት ያስፈልጋል። ካላቆሙ ደግሞ በለሰለሰ ድምፅ እንደገና እንሞክር እንበል። ከዛ ልክ አቁም ስል ታቆማለህ ወይም ታቆሚያለሽ ብለን እንንገራቸው። ከዚያ እንድገመው። አሁንም ካልሆነ ወደ ኋላ ተመልሰን ደጋግመን እንሞክር። ተው ወይም አቁም የሚለው ቃል ትልቁ ከአደጋ የሚያድናቸው መሳሪያ ነው። ሌሎችም ሊኖሩ ይችላሉ። ለምሳሌ አትንካ፣ ወደዚህና የመሳሰሉት በተመሳሳይ መንገድ ማስተማር ነው። መጀመሪያ ተግባሩን ከዚያ ቃሉን ማለት ነው። አንዱን በአንድ ጊዜ እናደርገው እንጂ በአንዴ ብዙ ነገር አናስተምራቸው። ይህ እንግዲህ ወዲያው ችግሮችን ይፈታል ማለት አይደለም። በብዙ ነገሮች መደገፍና ረጅም ጊዜ ይፈልጋል። እስካሁን ስንነጋገር የነበረው ስለ ልጆች የመጫወቻ ስፍራ ከአደጋ ነጻ መሆንና ተው ማለትን ማስተማር ላይ ነው። አሁን የመጨረሻውን ዘዴ ወይም መመሪያ እናያለን። እርሱም ግልጽ የሆነ መመሪያ ለልጆች መስጠት ነው። ልጆች ሲታዘዙ ደስ ይላል። ልጆች ታዛዦች እንዲሆኑ ግልጽ የሆነ መመሪያ ያስፈልጋቸዋል። የምንሰጣቸው መመሪያዎች ለእነርሱ ግልጽና ሊከተሉት የሚችሉት ወይም ቀላል መሆን አለበት። ለምሳሌ በመንገድ ላይ ስትሄጂ መኪና እንዳይገጭሽ ተጠንቀቂ ብለን መመሪያ ብንሰጥ ይህ ግራ የሚያጋባ ነው። መኪኖቹ እንዴት ነው የሚገጩኝ? የመሳሰሉትን ጥያቄዎች ታነሳለች። ነገር ግን በመንገድ ላይ ስትሄጂ ሁል ጊዜ ግራሽን ይዘሽ ጥግ ጥጉን ሂጂ ልንል እንችላለን። ደግሞም ያወጣነውን መመሪያ እኛም ማክበር አለብን። በግራ ሂጂ ብለን ከኛ ጋር ስትሄድ እኔ ያለሁ በሚል በቀኝ መሄድ የለብንም። ሁልጊዜ ከምንነግራቸው ይልቅ የምናደርገውን ያያሉ፣ ያንንም ይከተላሉና። ኢየሱስ አንድ ቀን ለብዙ ሴቶችና ወንዶች ስለ እግዚአብሔር ይነግራቸው ነበር። እንዴት የእግዚአብሔር ተከታዮች መሆን እንደሚችሉ ያስተምራቸው ነበር። ሕዝቡም ልክ እንደ ሃይማኖት አስተማሪ ቆጥሩት ነበር። እስኪ አብረን እናንብበው። የሉቃስ ወንጌል ምዕራፍ 12 ከቁጥር 13 እስከ 21። ከሕዝቡም አንድ ሰው መምህር ሆይ ርስቱን ከኔ ጋር እንዲካፈል ለወንድሜ ንገረው አለው። እርሱም አንተ ሰው ፈራጅና አካፋይ በላያችሁ እንደሆን ማን ሾመኝ አለው። የሰው ሕይወት በገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጎምጀትም ሁሉ ተጠበቁ አላቸው። ምሳሌ ነገራቸው እንዲህ ሲል፣ አንድ ባለጠጋ ሰው እርሻ እጅግ ፍሬያማ ሆነችለት። እርሱም ፍሬን የማከማችበት ስፍራ አጥቻለሁና ምን ላድርግ ብሎ በልቡ አሰበ። እንዲህ አደርጋለሁ፣ ጎተራዬን አፍርሼ ሌላ የሚበልጥ እሰራለሁ፣ በዚያም ፍሬዬንና በረከቴን ሁሉ አከማቻለሁ። ነፍሴንም አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ እረፊ ቢ ጠጪ ደስ ይበልሽ ላታለው አለ። እግዚአብሔር ግን አንተ ሰነፍ በዚች ሌሊት ነፍሰን ካንተ ሊወስዷት ይፈልጓታል ይህስ የሰበሰበው ለማን ይሆናል አለው። ለራሱ ገንዘብ የሚያከማች በእግዚአብሔር ዘንድም ባለጠጋ ያልሆነ እንዲህ ነው ይላል። ኢየሱስ የሚያስፈልገን ነገር መኖሩ ትክክል አለመሆኑን አልተናገረም። ነገር ግን እርሱ እያስጠነቀቀን ያለው ራስ ወዳድ ወይም ስግብግብ መሆን እንደማይገባን ነው። ስግብግብነት ማለት ስለሌላው ግድ ሳይኖረው ለራሱ ብቻ የሚያጋብስ ነው። ስግብግብ ሰው ነገሮችን መሰብሰብ ብቻ በሕይወት ውስጥ አስደሳች እንደሆነ ያስባል። ለዚያ ነው በቴሌቪዥን የምናያቸው ማስታወቂያዎች ያንን የሚነግሩን። በርግጥ ያየነውን ሁሉ ብንገዛ ደስተኞች እንሆን ይሆን? ያንን ባለጠጋ ሰው ማሰብ እንችላለን። ያ ሁሉ ሀብቱ ያከማቸው አልረዳውምና። እንደ ሶምሶን ወይስ እንደ ይስሐቅ? ይስሐቅ የክርስቶስ ኢየሱስ ምሳሌ ነው። የሚመጣው መሲህ ያለምንም የሰው አስተዋጽኦ በእግዚአብሔር ችሎታ ከድንግል እንደሚወለድ ለማመልከት ፈጽሞ ካረጁና መውለድ ከማይችሉ ባልና ሚስት ተወለደ። ክርስቶስ ፍጹም በሆነ መታዘዝ የአባቱን ፈቃድ ለመፈጸምና እኛን ከሞት ለማዳን እንደሚገለጥ ለማመልከት አባቱ አብርሃም አስሮ በመሰዊያው እስኪያጋድመውና ሊሰዋው ቢላዋ እስኪያነሳ ድረስ ታዘዘ። ይስሐቅ የክርስቶስ ምሳሌነቱ ይህ ብቻ አይደለም። ርብቃን ያገባበት መርህም ክርስቶስ ቤተ ክርስቲያንን የሚያገባበትን መርህ ያመለከተ ነበር። አብርሃም ባረጀ ጊዜ ሎሌውን ጠርቶ እንዲህ አለው፣ እጅህን ከጭኔ በታች አድርግ፣ እኔም አብሬ ከምኖራቸው ከከነአን ሴቶች ልጆች ለልጄ ሚስት እንድትወስድለት በሰማይና በምድር አምላክ በእግዚአብሔር አምልሃለሁ። ነገር ግን ወደ አገሬና ወደ ተወላጆቼ ትሄዳለ፣ ለልጄ ለይስሐቅ ሚስትን ትወስድለታለ። ሎሌውም ሴቲቱ ምናልባት ወደዚህ አገር ከኔ ጋር ለመምጣት እምቢ ያለች እንደሆነ ልጅህን ወደ ወጣህበት አገር ልመልሰውን? አለው። አብርሃምም አለው፣ ልጄን ወደዛ እንዳትመልስ ተጠንቀቅ። ከአባቴ ቤት ከተወለድሁባትም ምድር ያወጣኝ ይህችን ምድር እሰጥሃለሁ ብሎ የነገረኝና የማለልኝ የሰማይ አምላክ እግዚአብሔር እርሱ መልአኩን በፊት ይሰዳል፣ ከዚያም ለልጄ ሚስትን ትወስዳለህ ይላል። ዘፍጥረት ምዕራፍ 24 ከቁጥር 1 እስከ 8 ላይ። በዚህ ስፍራ አብርሃም ሎሌው ይስሐቅን ወደ እርሱ ድሮ ወደ ወጣበት አገር እንዳይመልሰው በመሐላ አጥብቆ ያዘዘው ለምን ይሆን? ሚስቱ እርሱ ወዳለበት አገር መምጣት አለባት እንጂ እርሱ እርሷ ወዳለችበት እንዳይወርድ በጽኑ መሐላ መታተሙ አንዳች መለኮታዊ ምስጢር ስላለው አይደለምን? ይስሐቅ የክርስቶስ ምሳሌ ስለሆነ የሚያገባት ሚስት ደግሞ የቤተ ክርስቲያን ምሳሌ ናት። በመሆኑም ቤተ ክርስቲያን ክርስቶስ ወዳለበት ክብርና ከፍታ እንደምትመጣ እንጂ ክርስቶስ እርሷ ወዳለችበት ዝቅታ እንደማይወርድ በምስጢር መናገሩ ነበር። እኛ የወንጌሉን መልእክት አምነንና በደሙ ተቀድሰን ክርስቶስ ወዳለበት ከፍታ እንመጣለን እንጂ እርሱ እኛ ወዳለንበት ዝቅታ አይመጣም። ምናልባት ክርስቶስ እኛ ወደምንኖርበት ወደዚህ ዓለም መጥቶ የለም እንዴ ልንል እንችላለን ይሆናል። እዚህ ጋር በስጋ ስለመገለጡ እየተናገርን አይደለም። እርሱ በስጋ ከመገለጡ በፊት ቤተ ክርስቲያን ገና አልተገለጠችምና ክርስቶስ ሕዝቡን በደሙ ዋጅቶ በትንሣኤው ኃይል ቤተ ክርስቲያንን ሊሰራ ነው የመጣው። ክርስቶስ ሞትን ድል አድርጎ ሲነሳ ግን በደሙ ቤተ ክርስቲያንን ከመሰረተ በኋላ በሰማያት በግርማው ቀኝ ተቀመጠ። ቤተ ክርስቲያንንም ማለትም በእርሱ ያመኑትንና የትንሣኤውን ኃይል የተካፈሉትን በሰማያዊ ስፍራ ከእርሱ ጋር አስቀመጣቸው። ብዙዎች በወንጌሉ አምነው እርሱ ወዳለበት ከፍታ እንዲመጡና አካሉ ቤተ ክርስቲያን እንድታድግ በመንፈስ ቅዱስ ኃይል ሐዋርያቱን ወደ ዓለም ሁሉ ላካቸው።
በዚህ ሥራ የተጠመደው ሐዋርያው ጳውሎስ ሲናገር እኛ በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ ሰውን ሁሉ እየገሰጽን ሰውንም ሁሉ በጥበብ ሁሉ እያስተማርን የምንሰብከው እርሱ ነው ይላል በቆላሲያስ ምዕራፍ 1 ቁጥር 28 ላይ። ይህንን የእውነት ወንጌል ከሐዋርያት ከተቀበሉት ታማኝ አገልጋዮች ጀምሮ የሥራ እስከ አሁን ቀጥሏል። እንግዲህ በዚህ ቃል እንደምንረዳው ክርስቶስን ሳይሆን ወደ ሰዎች የምናመጣው ሰዎችን ነው ክርስቶስ ወዳለበት የምናመጣቸው። በክርስቶስ ፍጹም የሚሆንን ሰው እናቀርብ ዘንድ ሲል ይህንን መናገሩ ነው። ለመሆኑ ክርስቶስን ወደ ሰዎች ማምጣትና ሰዎችን ወደ ክርስቶስ ማምጣት ልዩነቱ ምንድን ነው? ይህንን ከላይ ካየነው ከይስሐቅ ታሪክ እንመልከት። አብርሃም ሎሌውን ለይስሐቅ ሚስት እንዲያመጣለት እንጂ ይስሐቅን ከከነዓን ፈጽሞ ይዞት እንዳይሄድ በጽኑ ያስማለው ያለምንም ምክንያት አይደለም። እግዚአብሔር የከነዓንን ምድር ለርሱና ለዘሩ ርስት እንድትሆን ሰጥቶታል። መኖር ያለበት እግዚአብሔር ባስቀመጠው በዚች ርስት ብቻ ነው። ቃል ኪዳኑ ለዘሩም ስለሆነና ክርስቶስ ደግሞ የሚወለደው ከዚህ ዘር ስለሆነ ይስሐቅ ከዚህች ርስት ፈጽሞ መልቀቅ የለበትም። አብርሃም ከዚህ በፊት ሎሌውን ለምንም ሲያስምለው አናይም። ለዚህ ነገር ማስማሉ የነገሩን ከባድነት ያሳያል። እንግዲህ ይስሐቅ ሚስት ብታስፈልገውም የግዴታ እርሱ ወዳለበት ርስት መምጣት አለባት እንጂ እርሱ ሊሄድ አይችልም። እዚህ ዋናው ነገር የቃል ኪዳኑ ዘሩና ርስቱ መሆኑን አንርሳ። ዘሩ ይስሐቅ ርስቱም ከነዓን ከሆነ ሚስቱ ናት ወደ ባለ ርስቱ መምጣት ያለባት። እርሷ ርስት እስከሌላት ድረስ ይስሐቅ ወደ እርሷ ሊሄድ አይችልም። ባሪያው ቃሉን ጠብቆ ይህንን አደረገ። አሁን እኛ ልንወርሰው የተጠራ ነው ርስት ያለው በክርስቶስ ነው። በክርስቶስ የእግዚአብሔር ወራሾች ነንና ወደ ክርስቶስ መምጣት አለብን። መንፈስ ቅዱስና የወንጌል አገልጋዮች የተሰጡንም ካለንበት ርስት ካልሆነ ዝቅተኛ ስፍራና ሕይወት አውጥተው ክርስቶስ ወዳለበት ሰማያዊ ስፍራ ሊያስገቡን ነው። የአብርሃም ሎሌ ከጌታው ባመጣው ወርቅና ስጦታ ርብቃን አስቡቦና በግመል ጭኖ ወደ ይስሐቅ እንዳመጣት ሁሉ መንፈስ ቅዱስ የክርስቶስን ጸጋ በእኛ ላይ በማፍሰስና በታማኝ ባሪያዎቹ በሚገልጠው ቃል አስቡቦና ክርስቶስን አስመስሎ ወደ ክርስቶስ ያመጣናል። ሐዋርያው ጳውሎስ ለቆሮንቶስ ቅዱሳን ያለው መልእክት ይህ እንደሆነ እንዲህ ያውጅላቸዋል። በእግዚአብሔር ቅናት እቀናላችኋለሁና እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁና ይላል ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 2 ላይ። እንግዲህ ታማኝ የሆኑትንና ታማኝ ያልሆኑትን በዚህ እንለያቸዋለን። በወንጌል እውነት እኛን ያሳደጉና እየለወጡ የልጁንም የክርስቶስን መልክ በእኛ ላይ እየሳሉ ሙሽሪት የሆነችውን ቤተ ክርስቲያንን ለሙሽራው ለክርስቶስ እያዘጋጁ ያሉ ሁሉ እውነተኞች ናቸው። እነዚህ የሁል ጊዜ ሥራቸው እኛን ማውጣት ነው። ዛሬም ካለንበት ሥጋዊነት ከአዳማዊነት እያወጡ የልጁን መልክ እንመስል ዘንድ በመንፈስ ቅዱስ ያገለግላሉ። የአብርሃም ሎሌ ርብቃን ከዘመዶቿ ካደገችበት ምድርና ከሕዝቧ ሊለይ እጅግ እንደቸኮለና እንደተጋ እውነተኛ አገልጋዮችም እኛን ከለመድነው ካደግንበት ምድራዊ ምልልስና ባህሪ ለይተው ወደ ሙሽራው መልክ ለማድረስ ይተጋሉ። አማኞች ሁሉ በመንፈስ በሆነው የአዲስ ኪዳን አገልግሎት ከክብር ወደ ክብር እየተለወጡ እንደ መስተዋት የጌታን ክብር ያብለጨልጩ ዘንድ ይተጋሉ። መጽሐፈ መሳፍንት ምዕራፍ 14 እና 15ን ስናነብ ሳምሶን አንዲት ፍልስጤማዊ እንደወደደና እንደገባ ይናገራል። እርሷ ወዳለችበት ሄዶ አገባት እንጂ እርሱ ወዳለበት አልመጣችም። ካገባት በኋላ ወደ ቤተሰቦቹ እንደተመለሰና ከተወሰነ ጊዜ በኋላ ሚስቱን ፍለጋ ተመልሶ ወደ ፍልስጤም ሄደ። በዚያን ጊዜ ወደ ሚስቴ ልግባ ብሎ ሲጠይቅ ከአማቱ የተነገረው ይህ ነበር። አባቷም ፈጽመ የጠላሃት መስሎኝ ለሚዜህ አጋባኋት። ታናሽ እህቷ ከእርሷ ይልቅ የተዋበች አይደለችምን? እባክህ በእርሷ ፋንታ አግባት አለው። በጣም ይገርማል። ባለችበት ስላገባት ስፍራዋን ህዝቧንና ቤተሰቧን ትታ እርሱ ወዳለበት ስላልመጣች በርሱ ምትክ ሌላ አገባች። እርሱ ወዳለበት ብትመጣና ከርሱ ጋር ብትሆን ግን ይህ ሁሉ አይከሰትም ነበር። ነገር ግን ካለችበት ባለመውጣቷ የሁለተኛ ምርጫ አደጋ ገጠማት። ዛሬ ያሉት ብዙ አባተ ክርስቲያናትና አማኞች ያሉበት ሁኔታ ይህን ይመስላል። በክርስቶስ አምነናል ቢሉም ካሉበት ስጋዊና ምድራዊ ሁኔታ ወጥተው እርሱ ወዳለበት ሰማያዊ ስፍራ ባለመምጣታቸው ከርሱ ሌላ ብዙ ነገሮችን ለመውደድና ለማግባት ተዳረጉ። ልባችንን ክርስቶስ ብቻ ሊማርከውና ሊገዛው ሲገባ ገንዘብ፣ ስጋዊነት፣ ዓለማዊ ምኞት ሲገዛው ወደ ኋላ ተመልሰን ለብዙ ዓለማዊ ስርዓቶች سنገዛ ሌላ መውደዳችን ነው። እንግዲህ እውነተኞቹ የኢየሱስ ተከታዮችና ደቀ መዛሙርቶች ካሉበት ወጥተው ሙሽራው ወዳለበት ከፍታ ለመምጣት እንደ ርብቃ ሳያመነቱ እሺ ያሉት የቃሉ ታዛዦች ናቸው። እንደ ሶምሶን ሚስ ካሉበት ሳይነቃነቁ በድሮ ማንነት ያሉት ሁሉ ግን የርሷ እጣ እንደደረሰባቸው ግልጽ ሆኖ እናያለን። ከጌታ ሌላ ብዙ ነገር ሲወዱና ለብዙ እንግዳ ነገር እንደ ባሪያዎች ሲገዙ እንመለከታለን። ልብ እንበል፣ ዛሬ ጌታን አምነን ከተቀበልን በኋላ በሌላ በብዙ ነገሮች ፍቅር መነደፋችን፣ ዓለምን፣ ገንዘብን መውደዳችን፣ በስጋዊነት በመከፋፈል በጥል መገኘታችን እንደ ርብቃ ስፍራችንን ትተን ወደ እውነተኛው እርሱ ከራሱ ጋር ወደ አስቀመጠን ሰማያዊ ስፍራ በእምነት ባለመዘርጋታችን ነው። እውነተኛ የደቀ መዝሙር ልብ ሲሆንልን ማንነታችንን ክደን እንደ ርብቃ እሄዳለሁ እንላለን። ርብቃ በርግጥም የቤተ ክርስቲያን ምሳሌ ልትሆን ይገባታል። ወላጆቿ ከዚህ በፊት ፈጽሞ ከማታውቀው ሰው ጋር ትሄድ እንደሆነ ሲጠይቋት ያለችውን እንመልከት። ርብቃንም ጠርተው ከዚህ ሰው ጋር ትሄጃለሽን አሏት። እርሷም እሄዳለሁ አለች። ፈጽሞ አላመነታችም፣ አልፈራችም። ባሪያው የተናገረውን ወንጌል ሁሉ አመነች። ስለ ቤተ ክርስቲያንም የተባለው ይህ ነው። ልጄ ሆይ ስሜ ኢ ጆሮሽንም አዘንቢ፣ ወገንሽንም የአባትሽንም ቤት እርሺ፣ ንጉሡ ውበትሽን ወዷልና እርሱ ጌታሽ ነውና ይላል መዝሙረ ዳዊት በቅንፍ 45 ከቁጥር 10 እስከ 11። ጆሮአችንን አዘን ብለን በትህትናና በእምነት ወንጌሉን ከሰማን የአባታችንን ቤት ወይም አዳማዊ ማንነታችንን ረስተን የወደደንን ንጉሥ ክርስቶስን ተከትለን እንሄዳለን። እንግዲህ ተወደዳችሁ አድማጮች፣ የዛሬውን ፕሮግራማችንን በዚሁ አጠናቀናል። በፕሮግራማችን ላይ ያላችሁን አስተያየት በአድራሻችን ጻፉልን። አድራሻችን የመስራች ድምጽ መገናኛ ዘዴዎች አገልግሎት ተስፋ ለሴቶች የሬዲዮ ፕሮግራም የመልእክት ሳጥን ቁጥር 1366 አዲስ አበባ ነው። እንዲሁም በስልክ ቁጥራችን 0911416624 እደግመዋለሁ 0911416624 የድምጽ መልእክቶችንና የጽሑፍ መልእክቶችን መተው የምትችሉ ሲሆን እንዲሁም በስልክ ቁጥራችን 0113214417 እደግመዋለሁ 0113214417 መልእክቶቻችሁን ልታደርሱን የምትችሉ መሆኑን እናሳስባችኋለን። እንዲሁም በፌስቡክ ገጻችን የምስራች ድምጽ ወይም EECMY የምስራች ድምጽ መጠቀም የምትችሉ ሲሆን እንዲሁም ዋትስአፕ ለምትጠቀሙ የምስራች ድምጽ ሬዲዮ ብላችሁ ብትገቡ ታገኙናላችሁ። እስካሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ ጌታ ይባርካችሁ። ሳምንት በተመሳሳይ ሰዓት እስከምንገናኝ ሰላም ቆዩን።